Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ሐሙስ ሐምሌ 16 ቀን 2007 ዓ.ም ነው። አስተናጋጅ ሰለሞን ክፍሌ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ።
እንደምን አምሽታችኋል። የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ለጉብኝት ወደ ኢትዮጵያና የአባታቸው የትውልድ አገር ወደ ሆነችው ኬንያ ዛሬ ሐሙስ እንደሚነሱ ተገለጠ። ነገ አርብ ኬንያ የገቡና ናይሮቢ ውስጥ በሚካሄደው ዓለም አቀፍ የሥራ ፈጠራ ጉባኤ ላይ እንደሚካፈሉ ታውቋል። አንዳንድ የአባታቸው አገር ሰዎች ሚስተር ኦባማ ለአጭር ኦፊሴላዊ ጉብኝት ወደ መንደሯ ጎራ ይሉ ይሆናል ብለው ተስፋ ያደርጋሉ። ወደ ሴት አያታቸው ሳራ ኦባማ ሰፈርም ብቅ ይሉ ይሆናል ብለውም ያስባሉ። ፕሬዚዳንት ኦባማ ማምሻውን ስልጣን ላይ ያለ አንድ የአሜሪካ ፕሬዚዳንት ሲጎበኛት የመጀመሪያ ወደሚሆኑባት ወደ ኢትዮጵያ እንደሚያቀኑ ለጉብኝቱ የወጣው መርሃ ግብር ያመለክታል። የኢትዮጵያ መንግስት በፖለቲካ የማይስማሙትን ወገኖች የመቃወም ነጻነታቸውን ይጥሳል በማለት ለሰብአዊ መብት መከበር የቆሙ ወገኖች የሚስተር ኦባማን የኢትዮጵያ ጉብኝት ይቃወማሉ። አድማጮች፣ በሶስት ሰዓቱ መደበኛ ፕሮግራማችን በኦባማ ጉብኝት ላይ ሰፊ ዘገባና የዜና ሽፋን ይኖረናል። አምነስቲ ኢንተርናሽናል ባወጣው መግለጫ የቡሩንዲ ባለሥልጣናት በመንግሥት ተቃዋሚ ሰልፈኞች ላይ ከባድ ጥቃት ማድረሳቸውን አመለከተ። የአገሬውን ተቃዋሚዎች መንግሥቱ ሰርጎ ገብ ብሎ መፈረጁንም አምነስቲ በመግለጫው ጠቅሷል። ተቃዋሚዎች ድምፃቸውን ለማሰማት ከጥይት ጋር መጋፈጣቸው አሰቃቂ ትዕይንት ነው ሲሉ በአምነስቲ የምስራቅ አፍሪቃ ክልላዊ ምክትል ዲሬክተሯ ሳራ ጃክሰን ተናግረዋል። የዓለም አቀፉ ሰብአዊ መብት ተሟጋች ድርጅት ዲሬክተር አክለውም የቡሩንዲ ባለሥልጣናት አስቸኳይ ምርመራ አድርገው አጥፊዎቹ ላይ ተገቢው ቅጣት እንዲጣልባቸው ያደርጉ ዘንድ አሳስበዋል። የዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር ባልተጠበቀ እና በድንገተኛ ጉብኝት ኢራቅ መግባታቸው ተሰማ። ኢራቅ በዩናይትድ ስቴትስ በሚመራው የአየር ጥቃት በመታገዝ እስላማዊ መንግሥት ነኝ ከሚለው አማጺ ቡድን ጋር ጦርነት ላይ መሆኗ ይታወቃል። ዛሬ ሐሙስ ማለዳ ባግዳድ የገቡት ካርተር የኢራቁን ጠቅላይ ሚኒስትር ሃይደር አልአባዲን እና መከላከያ ሚኒስትሩን ካሌድ አልኦቤይዲን ጨምሮ ከሌሎች የአገሪቱ ከፍተኛ ባለሥልጣናት ጋር እንደሚገናኙ ታውቋል። የፔንታገኑ ዋና ኃላፊ በተጨማሪም ከሱኒ መሪዎች ጋርም ይገናኛሉ ተብሏል። ዩናይትድ ስቴትስ ሰሜንና ምዕራብ ኢራቅን ከሚቆጣጠረው እስላማዊ መንግሥት ነኝ ባዩ አማጺ ቡድን ጋር በምታካሄደው ጦርነት ሱኒዎችን ለማሰለፍ እየሞከረች መሆኗም የሚታወቅ ነው። የፕሬዝደንት ባራክ ኦባማ ከፍተኛ ባለሥልጣናት በኢራኑ የኒኩለር ጦር መሳሪያ ስምምነት ላይ ጥርጣሬ ያላቸውን የምክር ቤት አባላት እያግባቡ መሆናቸው ተሰማ። የውጭ ጉዳይ ሚኒስትር ጆን ኬሪ፣ የኢነርጂ ሚኒስትር ኤርነስት ሞኔስ እና የገንዘብ ሚኒስትር ጃክ ሉ ዛሬ ሐሙስ በመወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ፊት ቀርበው የስምምነቱን ጠቃሚነት እንደሚያስረዱ ታውቋል። እነዚህ የኒኩለሩ ስምምነት ዋና መሐንዲሶች ትናንትና ዋሽንግተን ውስጥ ከምክር ቤት አባሎች ጋር ውይይት እንደነበራቸውም ተሰምቷል። በዚህ ወቅት ኬሪ ከኢራን ጋር የተደረገው የኒኩለር ስምምነት ለዓለማችን ደህንነትና ሰላም አስተማማኝ መሆኑን እንደሚያምኑ ተናግረዋል። ይህን ስምምነት ለማጽደቅ ወይም ውድቅ ለማድረግ ምክር ቤቱ ያለው የጊዜ ገደብ በመጪው መስከረም ወር ሲሆን፣ ከጸደቀ በምትኩ ኢራን የተጣለባት ማዕቀብ ይነሳላታል ማለት ነው። በመጨረሻም ራሱን እስላማዊ መንግሥት ብሎ የሚጠራው ቡድን አሜሪካውያንን ለመመልመል በኢንተርኔት የሚያካሄደው ቅስቀሳ ለዩናይትድ ስቴትስ ከአልቃይዳ የበለጠ ስጋት ፈጥሯል ሲሉ የኤፍቢአይ ዲሬክተር ጄምስ ኮሚ አስታወቁ። ቡድኑ ማኅበራዊ ድረገጾችን እየተጠቀመ ከሚያካሄደው ቅስቀሳ እንዲጠበቁ ትናንት ረቡዕ ነው የኤፍቢአዩ ባለሥልጣን ያስጠነቀቁት። ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዞ ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ዲሞክራሲ በተግባር የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኢትዮጵያ የሁለት ቀናት ጉብኝት ለማድረግ እየተዘጋጁ ባሉበት በአሁኑ ወቅት ዓለም አቀፍ የሲቪክ ማኅበረሰቡ በሀገር ውስጥና በውጭ ሀገሮች የሚኖሩ ኢትዮጵያውያንና የፖለቲካ ተቃዋሚዎች ተቃውሞ እያሰሙ ነው። ጉብኝቱ ጨቋኝ ላሉት የኢትዮጵያ መንግሥት ይበልጥ ዕውቅና ይሰጣል ሲሉም ይከራከራሉ። የዛሬውን ጨምሮ በርካታ ታዋቂ ድርጅቶችና ግለሰብ ባለሙያዎች ለፕሬዝደንቱ ግልጽ ደብዳቤዎች ልከዋል። አንዳንዶቹን ተመልክቻለሁ። ደብዳቤውን የጻፉትንም አንድ ሁለቱን አነጋግሬያለሁ። ሂዩማን ራይትስ ዋች ይፋ ያደረገውን ጋዜጣዊ መግለጫ አላስቀድም። የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ በኬንያና ኢትዮጵያ የሚያደርጉትን ጉብኝት አጋጣሚ ሁለቱ ሀገሮች የሰብአዊ መብቶች አያያዛቸውን እንዲያሻሽሉ ለመጠየቅ ሊጠቀሙበት ይገባል ይላል መግለጫው። 14 መንግሥታዊ ያልሆኑ ድርጅቶችና ባለሙያዎች በዛሬው ዕለት ለኦባማ በላኩት ግልጽ ደብዳቤ ላይ የተመሠረተ ነው። ፕሬዚደንት ኦባማ ወደ አፍሪካ ጉዞ የሚጀምሩት ነገ ሐሙስ እንደሚሆን ይጠበቃል። የኬንያና ኢትዮጵያ መንግሥታት የብሔራዊ ጸጥታ ጥበቃን እንደ ምክንያት በመጠቀም ራሳቸው የፈረሙትን ዓለም አቀፋዊ ድንጋጌ መጣስ ብቻ ሳይሆን ሽብርተኝነትን ለመዋጋት የተያዙ ጥረቶችንም እየጎዱ ናቸው ይላል። ኬንያና ኢትዮጵያ የዩናይትድ ስቴትስ ጠቃሚ ሸሪኮች ቢሆኑም አሳሳቢ ጉዳዮች ቀዳሚ የመነጋገሪያ አጀንዳው እንደሚሆን ተስፋ እናደርጋለን ሲልም ደብዳቤው ይገልጻል። እርግጥ ሁለቱም ሀገሮች በትክክል የደህንነት ስጋት ቢኖርባቸውም ባለሥልጣናቱ የሲቪክ ማኅበረሰቡንና መገናኛ ብዙሃኑን ለማፈን የሚወስዷቸው እርምጃዎች ግን ያሳስበናል ሲሉ 14ቱ መንግሥታዊ ያልሆኑ ድርጅቶችና ግለሰብ ባለሙያዎች ለፕሬዚደንት ባራክ ኦባማ የጻፉት ግልጽ ደብዳቤ ያትታል። ቢላል የኢትዮጵያውያን ሙስሊም ማኅበረሰብ በዳላስ ቴክሳስ በበኩሉ ለዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በጻፈው ደብዳቤ በአጠቃላይ በሀገር ውስጥ በሙስሊሞች ላይ የሚደርሰው ጭቆና የራሱን የሀገሪቱን ሕገ መንግሥት የሚጻረር መሆኑን ያብራራል። አቶ ኢስማኤል ሙደስር በማኅበረሰብ ውስጥ የሕዝብ ግንኙነት ኃላፊ ናቸው። በአጭሩ የደብዳቤውን ይዘት ገልጸውልኛል።
አመሰግናለሁ አቶ ሰለሞን። ያው ደብዳቤው ሁላችሁም እንዳያችሁት በአጠቃላይ በኢትዮጵያ ሙስሊሞችና እንዲሁም ደግሞ በሌሎችም ጋዜጠኞችም ይሆን አላግባብ በታሰሩ ዜጎቻችን ላይ የሚፈጸመውን አላግባብ ሁኔታ የሚጠቅስ ነው። ለፕሬዚዳንት የላክ ነው። በአጠቃላይ እነዚህ በተለይ የኢትዮጵያ ሙስሊሞች ከሶስት አመት አንስቶ እስካሁን ድረስ በፍርድ እጦትና እንዲሁም ደግሞ በአጠቃላይ ህዝቡ ወክለዋቸው ባነሱት ጥያቄ ብቻ ምንም ጥፋት ሳይኖርባቸው ወንጀለኛ እንደተባሉ የሚገልጽ ነው። እንዲሁም ደግሞ ይህንን የፕሬዚዳንቱ ጉዞ ካደረጉ አልቀረ ምናልባት ኢትዮጵያ ውስጥ ያለውን የዚህ የሰብአዊ መብት ጥሰት የሚሆን አንዳንድ አላስፈላጊ የሆኑ በመንግስት አካላት የሚፈጸሙ ተግባራቶች አይተው የሚመለሱ ከሆነ ምናልባት ለዛ ጉዳይ እውቅና ሰጥተው እንደሚቆጠር ለማስገንዘብ ሞክረናል ደብዳቤው ላይ። እንዲሁም ደግሞ በተጨማሪ ከዚህ በፊት አፍሪካ ሀገሮች በመሄድም እንዲሁ ጋና ላይ ትልቅ ንግግር ያደረጉበት ሁኔታ አለ። የአፍሪካ መሪዎች ትልቅ መንግስት እንደማያስፈልገው እና ጠንካራ የሆነ ኢንስቲትዩሽን ወይ ደግሞ ጠንካራ የሆነ አመራርን እንደሚያስፈልጋቸው የገለጹበት እሱንም ራሳቸው ለማስታወስ ሞክረናል እዛው ደብዳቤው ላይ። በተጨማሪ እንዲሁም የእነዚህ መፍትሄ አፈላላጊ ኮሚቴዎች ጠበቆች ላይ የተወሰደውም ያላግባብ እርምጃ እሱንም ለማንሳት ሞክረናል።
አቶ ኢስማኤል ሙደስርን አመሰግናለሁ። የኢትዮጵያውያን ሙስሊሞች ሰላማዊ ንቅናቄ ደጋፊዎች ኅብረት በዋሽንግተን ዲሲም አሁን ቅርብ ጊዜ ለፕሬዝደንቱ በተመሳሳይ የላከውን ደብዳቤ አድርሶናል። የኢትዮጵያ መንግሥት በሃይማኖት ጣልቃ እንዳይገባ፣ መሪዎቹን ያለአንዳች ተጽዕኖና ጣልቃ ገብነት ራሱ እንዲመርጥ፣ እንዲሁም አወልያ ኮሌጅ እንዲከፈት ይጠይቁ ዘንድ ፕሬዝደንቱን በደብዳቤው ጠይቋል። ከፖለቲካ ነጻ በሆነ መንገድ ለሕዝቦች የሰብአዊ መብቶች መከበር እታገላለሁ የሚለው HRLHA ወይም የሰብአዊ መብቶች ሊግ በበኩሉ ዛሬ በኢትዮጵያ በፖለቲካ ምክንያት ግድያዎች፣ ጠለፋና ሰዎች የደረሱበት መጥፋት የተለመደ ሆኗል። ያለ ፍርድ ቤት ማዘዣ የጅምላ እስራት ይፈጸማል። ወህኒ ቤቶች አሰቃቂ ናቸው፣ ድብደባም ይካሄድባቸው ይላል። የትምህርት ስርዓቱ አድሏዊ ነው፣ ስርዓ ለጥቂት ተመራጮች ይሰጣል፣ ሌላው እድሉን አያገኝም። በመሆኑም የሶሻል ቀውሱ በየዕለቱ እየበረታ በመሆኑ መፍትሄ ይገኝለት ዘንድ ኦባማ ከመሪዎቹ ጋር ሲገናኙ ሊነጋገሩበት ይገባል ብሏል። ወደ ሳን በርናርዲኖ ካሊፎርኒያ እንሂድ። ፕሮፌሰር አለማየሁ ገብረ ማርያምን አግኝቻለሁ። እርሳቸው ለፕሬዚደንት ባራክ ኦባማ የጻፉት ደብዳቤ ሰፋ ያለና በዝርዝር የቀረበ ነው። 17 ገጾች አሉት። ፕሬዚደንቱ ከኢትዮጵያ ባለሥልጣናት ጋር ሲገናኙ የሚያነሷቸው ነጥቦች ሳይታወቁ ለምን ከወዲሁ ተቃውሞ አስፈለገ የሚል ጥያቄም አንስቼባቸዋለሁ። በቅድሚያ ግን ደብዳቤው ለምን ተጻፈ፣ ዓላማውስ ለሚለው ይመልሳሉ።
አመሰግናለሁ የአሜሪካ ድምፅ ስለጋበዛችሁኝ። እንግዲህ እኔ ሰፋ ያለ ደብዳቤ ነው የጻፍኩት፣ ወደ 17 ገጽ ይሆናል። ዋናው ጭብጡ ግን እንደሚከተለው ነው። በዛሬ 6 ዓመት ሐምሌ ፕሬዚደንት ኦባማ አክራ በሄዱ ጊዜ አንዳንድ የተናገሩት ነገሮች ነበሩ። ምንድን ናቸው እነዚህ? የታሪክ ከአፍሪካ ህዝብ ጋር ነው የቆመው፣ ስልጣን ኮርቻ ላይ የተፈናጠጡት መሪዎች ጋር አይደለም። አፍሪካ የሚያስፈልጋት በአሁኑ ጊዜ ኃይለኛ መሪዎች አይደለም፣ ጠንካራ ተቋማት ነው። ብልጽግና ከመልካም አስተዳደር የሚመጣ ነው። ይህ ደግሞ አፍሪካ ውስጥ አንዱ ያልተገኘ ነገር ነው ብለዋል። ከዛ ላይ ደግሞ ህግ በላይነት የሌለበት ሀገር ማንም ሰው መኖር አይፈልግም፣ የሙስና የኃይል አገዛዝ መቅረት አለበት በአፍሪካ ውስጥ ብለዋል። በተለይም ደግሞ የህዝብ ድምፅ እየሰረቁ ስልጣን ለመቀመጥ አይቻልም ብለው ነበር የዛሬ 6 ዓመት። እንግዲህ እኔ ደብዳቤ ጭብጡ እዚህ ላይ ምንድን ነው፣ በአሁኑ ጊዜ 6 ዓመት በኋላ ወደ ኢትዮጵያ በሚሄዱበት ጊዜ ያኔ ያስፈራሩም ነገሮች የተከሰቱባት ሀገር ነው ሀገር ናት ነው የሚለው። እንዴት ማለት የህዝብ ድምፅ ይሰረቃል? በአሁን ባለፉት ወራት ውስጥ 100% አሸነፍን አለ በስልጣን ላይ ያለው አገዛዝ። የህግ በላይነት እንደሌለ በብዙ መንገዶች አስመስክሯል። ዜጎች አለግ ይታሰራሉ፣ ይጉላላሉ። ጠንካራ ተቋማት እንደሌሉ በብዙ ነገር ታውቋል። በሙስናና የመሳሰሉ ነገሮች ተስፏል። ስለዚህ የኔ ዋናው የደብዳቤ ጭብጦች እነዚህ ላይ የተመሰረተ ነው።
አላማው
እንግዲህ አላማው ባጭሩ ልግለጠውና ምንድነው እኔ የጠየቅኳቸው ብዙ ነገር አይደለም። አንደኛ ርዕዮት ዓለሙን በግል ጠርቶ አነጋግሯት ነው። ምክንያቱም እሷ በአሜሪካ ነገር ለምሳሌ ሮዛ ፓርክ የተባለች ታላቅ የሰብአዊ መብት ታጋይ ናት። በእኔ አስተያየት ርዕዮት ዓለሙ የኢትዮጵያ ሮዛ ፓርክ ስለሆነች ያነጋግሯት፣ ወጣት ልጅ ናት፣ የወጣቶቹን መንፈስ ታስተጋባለች እና ያነጋግሯት ነው። ሁለተኛ ስለ ፖለቲካ እስረኞች ጋዜጠኞች እነ እስክንድር ነጋ፣ ውብሸት ታየ፣ ተመስገን ደሳለኝ፣ ጦማሪያን 9 እና ብርሃ ደስታ፣ ወጣቶች፣ የሙስሊም ሰብአዊ መብት ታጋዮች በጠቅላላ ያሉትን ስለ ፖለቲካ እስረኞች ያነጋግሯቸው፣ ያለውን አገዛዝ አነጋግረው እነዚህ ንጹሐን እንዲፈቱ ይጠይቋቸው ነው። በሌላ ደግሞ የጠየቅኳቸው ከኢትዮጵያ ወጣቶች ጋር ተገናኝተው ይናገሩ ነው። ምንድን ነው ስለ ህይወታቸው፣ ስለ አኗኗራቸው ተመችቷቸው አድሮ ምንድን ነው የሚፈልጉት? ትልማቸው ምንድን ነው? ወደፊትስ ምን ማድረግ ይፈልጋሉ? እነዚህ ነገሮች ከወጣቶች ጋር ግዴታ መነጋገር አለበት። ምክንያቱም የኢትዮጵያ ህዝብ 170 ወጣቶች ናቸው፣ 35 በታች ናቸው የሚል ነው። በዛ ላይ ደግሞ ያለፈው አመት መስከረም ላይ አሁን አገዛዝ የህወሓት መሪዎች ጋር ዋይት ሀውስ ሲመጡ አንድ የተናገሩት ነገር ነበር። ይህ ምንድን ነው? ስለ መልካም አስተዳደር፣ ስለ ሰብአዊ መብት፣ ስለ ማህበረሰብ ድርጅቶች አሰራሮች አነጋግራቸዋሉ ብለው ተማጥነው ነበር፣ ቃል ሰጥተውን ነበር እና ሳያነጋግሯቸው ነው የሄዱት። አሁን በሚሄዱበት ጊዜ ስለ እነዚህ ነገሮች፣ ስለ መልካም አስተዳደር፣ ሰብአዊ መብት፣ ማህበረሰብ ድርጅቶች እንዲሰሩ እንዲያነጋግሯቸው እና ለእነዛ ደግሞ መፍትሄዎች እንዲፈልጉ ጠይቄያቸዋለሁ።
ፕሮፌሰር አለማየሁ አንድ ጥያቄ ላክል እናበቃለሁ። ፕሬዚደንት ኦባማ ከኢትዮጵያ ባለሥልጣናት ጋር ሲገናኙ ምን ምን እንደሚነጋገሩ ሳይታወቅ ለምን ከወዲሁ ተቃውሞ አስፈለገ ለሚሉ ወገኖች ምን ምላሽ አለዎት?
አብዛኛውን ጊዜ ምንም አዲስ ነገር ሊያመጡ አይችሉም ነው። እስከዛሬ 6 ዓመት ያላደረጉትን አሁን መጥተው አዲስ ነገር ያመጣሉ ብለን አንገምትም ነው። ከአሁንም በፊት የተናገሩት አንዳንድ ነገሮች አሉ። አሸባሪዎች በኩል የኢትዮጵያ አገዛዝ ይረዳናል እና በእነሱ እንደግፋለንም የሚል ብዙ አይነት ነገሮች ተናግረዋል። ለእኔ የሚመስለኝ ግን ባጭሩ የትሩፋት ወይንም የለጋሲ ጉዳይ ነው። 2 ዓመት ነው የቀራቸው፣ እንደውም ከዛ ያንሳል። አፍሪካ ሄደው ያን ሁሉ ተናግረው ታሪክ ይፈርጃቸዋል ብሎ የሚያስቡ ይመስለኛል። አንደኛውም ደብዳቤ ላይ ጠቀስኩት ይሄ ነበረ። በህሊናው ፊት ቆሞ ይሄ በሚያዩት ጊዜ ራሱን መጠየቅ ያለበት ነገር አንድ ነገር ነው ብዬ ነው ያልኳቸው። ምንድን ነው ይሄኛው? እኔ ለአፍሪካ እንደዛ ተናግሬ ስለ ሰብአዊ መብት፣ ስለ መልካም አስተዳደር እነዚህን ነገሮች ተናግሬ ያደረግኩት ነገር አለ ወይ? 8 ዓመት ስልጣን ላይ ሆኜ አንድ ነገር ለአፍሪካ እነዚህ ነገሮች እንዲሻሻሉ አድርጌያለሁ ብለው ራሱን በሚጠይቁበት ጊዜ ይሄ ራሱን በራሱ ህሊና ራሱ ስለሚፈርጁት ይህንን ነገር ያስቡበት ነው። እንጂ ሰው እንደሚናገረው በሙሉ የታወቀ ነው። እስካሁን ምንም ለሰብአዊ መብት ለመካመሰሪ ያደረጉት ነገር በጣም አነስተኛ ስለሆነ እኔ እንደሚመስለኝ የእሳቸው አሁን ያላቸው ጥረትና ምናልባት አንድ ነገር ሊያሻሽሉ ይችላሉ የሚገምተው በዚህ ምክንያት ነው። ትሩፋቴ ምን ይሆናል የሚል ጥያቄ ስለመጣና ታሪክ እንዴት አድርጎ ይዳኘኛል የሚለውን ሀሳባቸው ላይ የሰመጠ ይመስለኛል።
ፕሮፌሰር አለማየሁ ገብረ ማርያም ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ።
ኦቦክ ኦኬሎ አኩዌ የ25 ዓመት ዕድሜ ያለው የአኝዋክ ብሔረሰብ አባል ነው። ከ2 ዓመት በፊት ነው ከጋምቤላ ወዲህ ወደ ዩናይትድ ስቴትስ የመጣው። በኦክላንድ ኢንስቲትዩት አቅራቢነት ለፕሬዚደንቱ በጻፈው ደብዳቤ ከእህቱ ጋር ሸሽቶ ኬንያ ስደተኞች ካምፕ ከቆየ በኋላ ዛሬ ቤቴ በሚላት ዩናይትድ ስቴትስ መኖር በመቻሉ ደስተኝነቱን ይገልጽና በችግር ምክንያት ወደ ኋላ የቀሩ ወላጅ አባቱን ሲመለሱ ይዘውለት እንዲመጡ ፕሬዚደንት ኦባማን ተማጽኗል። አባቱ ቀድሞ የጋምቤላ አስተዳዳሪ እንደነበሩና ሸሽተው የወጡት እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ.ም የጅምላ ግድያ ሲካሄድ መሆኑን ኦቦክ ኦኬሎ በደብዳቤው ገልጿል። የተከሰሱትም በጸረ ሽብር ሕግ መሆኑን አብራርቷል። ዛሬ እስር ላይ ይገኛሉ ብሏል። በዚሁ ላብቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን መጨረሻው ዝግጅት ላይ ደርሰናል። በደቡብ ክልል በጋሞ ጎፋ ዞን ከ400 በላይ አርሶ አደሮች በሕጋዊ መንገድ የተሰጣቸውን መሬት ተነጠቁ ሲል መንግሥታዊ ያልሆነው የሰብአዊ መብቶች ጉባኤ በቅርቡ ይፋ ባደረገው መግለጫ አስታውቋል። ሰመጉ ባለፈው ሳምንት መገባደጃ ያወጣውን የጥናት ዘገባ በጊዜው በዜና መዘገባችን አይዘነጋም። መግለጫውን የተንተራሰ ዝርዝር ዘገባ የሚመለከታቸውን የድርጅቱን ባለሥልጣናት አነጋግረን ለማቅረብ በገባነው ቃል መሠረት ሊቀመንበሩን አቶ ብዙአየሁ ወንድሙን ጠይቀናል። አሉላ ከበደ ነው አቶ ብዙአየሁን ያነጋገራቸው።
በደቡብ ክልል በጋሞ ጎፋ ዞን ከ400 በላይ አርሶ አደሮች በሕጋዊ መንገድ የተሰጣቸውን መሬት ተነጠቁ ይላል ድርጅታችሁ የሰብአዊ መብቶች ጉባኤ ባለፈው ሳምንት መገባደጃ ያወጣው 135ኛው ልዩ መግለጫችሁ። በአርባ ምንጭ ዙሪያ ላንቴ ቀበሌ በአካባቢ አስተዳደር ተፈጸመ ባለው በዚህ መብት ጥሰት የይዞታ ማረጋገጫ ያላቸውንና ግብር ሲከፍሉ የቆዩበት የእርሻ መሬት እንደ ተነጠቁ ነው የ436 አርሶ አደሮችን ስም ዝርዝር ይዞ የወጣው መግለጫቸው። እስኪ ያስረዱን፣ ምንድን ነው መሰረቱ? እንዴት ነው ይህ እርምጃ ሊወሰድ የቻለው? በማንስ ነው?
አካባቢው በደቡብ ብሔራዊ ክልላዊ መንግስት አርባ ምንጭ ዙሪያ ወረዳ ላንቴን የኢቴ ኤልጎ ቀበሌ አርሶ አደሮች ላይ የተፈጸመ የመሬት መፈናቀል ጉዳይ ነው። በዚሁ ወረዳ እንደዚሁ ሌላ ቀበሌ የተፈጸመው ቀደም ሲል ከሰው ይዞታ ውጪ 101 ሄክታር መሬት መኖሩ ተረጋግጦ በመስከረም 26/2001 ዓ.ም ሊታደድ የቀበሌው አስተዳደር ይወስናል። ይህንንም መሬታቸው በአባይ ሐይቅ መጥለቅለቅ ለተወሰደባቸው ግለሰቦች፣ በቀበሌው ነዋሪ ሆነው መሬት ለሌላቸው ወጣት ዜጎች፣ ለቀድሞ ሰራዊት አባላት እና እንዲሁም በክብር ለተመለሱ የሰራዊቱ አባላት ነው መሬቱ እንዲታደስ የተደረገው። ከዛም 33 በ100 ካሬ ሜትር ስፋት ያለው ቦታ ነው እያንዳንዱ ሰው እንዲሰጥ የተደረገው። ይህንኑ የቀበሌው አስተዳደር የወሰነውን ቦታ የወረዳው አስተዳደር እና የዞኑ አስተዳደር ጉዳዩን ተመልክተው አጥርቀውታል። ይህንን እንግዲህ በእጃችን ያለው መረጃ እንደሚያመለክተው የወረዳው መሬት አስተዳደር የይዞታ ማረጋገጫ ሰጥቷቸዋል። ይህንንም በ36ኛው መደበኛ መግለጫችን አሳውቀናል። ከዚህ ፊት ተመልሶላቸው ነበር። ከዛ ለ5 ዓመት በተከታታይ ግብር ከፍለው ነበር።
አሁን እንዳስረዱን 7 ዓመት ሊሞላው የተቃረበ ጊዜ በባለቤትነት ይዞታቸው ስር የነበረ መሬት ላለፉት 5 ዓመታት ግብር ሲከፍሉበት የቆዩ ነው እነኚህ 436 አርሶ አደሮች ተወሰደባቸው የተባለው።
እውነት ነው። 7 ዓመት በእጃቸው ዞሮ የከፈሉበት ግብር እስከ 5 ዓመት ድረስ እጃቸው አለ።
ማን ነው ይሄን እርምጃ ሲወሰደው?
እዛው ከወረዳ አስተዳደርና ከዞኑ በወጡ ሰዎችና ታጣቂዎች አትናቸው አስጃውን ወስደው መሬቱን የቀሟቸው። መሬቱን ልቀቁ ሲባሉ ምንድን ነው እንደመነሻ ያደረጉት? አንደኛ በባህላዊ ሕግ ከሄናል ከሄክታር በላይ መሬት ይዛችኋል፣ ሁለተኛ ደግሞ በህገ ወጥ መንገድ ነው ቦታውን የያዛችሁት የሚል ነው አስተዳደሩ የሰጠው ምክንያት። መርማሪዎቻችን ሲያጣሩ የሰጧቸው መልስ ግን በህጋዊ መንገድ ማግኘታቸውን ያሳይ ደግሞ አንደኛ የቀበሌው አስተዳደር በቃለ ጉባኤ የወሰነበትን፣ ሁለተኛ የከባለ አካሎች ሁሉ አጽድቀውት ግብር መክፈላቸውን የሚያሳዩ ሰነዶች አሉ። ይህንን ሆኖ እንዴት ህገ ወጥ ይሆናሉ የሚለውን ነገር ጠይቀን የሰጡን መልስ በቂ ሆኖ አላገኘ ነው። ምንም አይነት ምትክ ቦታ ሳይሰጣቸው ቀደም እያገለጽኩልህ ቦታው አቮካዶ፣ ሙዝ፣ ከፍተኛ አትክልት የሚመረትበት አዲስ አበባን ጨምሮ የተለያዩ ቦታዎች አትክልት የሚቀርብበት ቦታ ላይ ነው።
ለም መሬት ነው።
ለሙትም መሬት ምንም አይነት መተካ ካሳም ሳይከፈላቸው ነው መሬታቸው ላይ ተነሱ የተባሉት። አንለቅም በማለታቸው መሬቱ ተከቦ በቤተሰባቸውም በልጆቻቸውም በእነሱም ላይ ከፍተኛ የሆነ ድብደባም አካል ጉዳትም ደርሷል።
እነኚህ 436 ሰዎች ከነ ቤተሰቦቻቸው በአሁኑ ሰዓት በምን አይነት ሁኔታ ላይ እንደሚገኙ የምታውቁት ነገር አለ?
አካባቢው ለቀው ከፍተኛ ችግር ውስጥ እንዳሉና ተበታትነው በተለያየ ቦታ ላይ ጠልለው እንዳሉ ነው በግልና በሚያውቋቸው ቤተሰብ ላይ በተለያየ አሁን ችግር ላይ ለገጠማቸው እየነገሩን ያሉት። ልጆቻቸውም ትምህርት እንዳቋረጡ እና በጣም መቸገራቸውን በማወቅ ነው እንግዲህ አሁን በአስቸኳይ መግለጫና ውስጥ የሚመለከተው የመንግስት አካል እርምጃው እንዲወስድና አንድ መፍትሄ እንዲሰጣቸው አቤቱታውን ለመንግስት አካል አቀርበናል።
ይሄን አቤቱታ ካቀረባችሁ ጥናታችሁን ይፋ ካደረጋችሁ በኋላ የአካባቢው የሚሆኑ የፌዴራል መንግስት በየትኛውም ደረጃ ባለው የመንግስት አካላት የተሰጠ ምላሽ አለ? እንዲህ ያለ ሰብአዊ መብት ጥሰት ተፈጸመ ስትሉ በጥናታችሁ በተጨባጭ ስታረጋግጡ መግለጫ ከማውጣትና ዘገባዎቻችሁን ለህዝብ ይፋ ከማድረግ ያለፈ በቀጥታ የምታቀርቡበት ሁኔታ ሳለ እስኪ ስለ እሱ ያስረዱን።
እንግዲህ መግለጫውን እንዳወጣን በቀጥታ መጀመሪያ የምንሰጠው ለህዝብ ተወካዮች ምክር ቤት አፈ ጉባኤ፣ ለፌዴሬሽን ምክር ቤት አፈ ጉባኤ፣ ለኢፌዴሪ ፕሬዚደንት፣ ለኢፌዴሪ ጠቅላይ ሚኒስትር፣ ለፌዴራል ጉዳዮች ሚኒስትር፣ ለህዝብ ለፍትህ ሚኒስትር እና እንዲሁም ለእንባ ጠባቂ ተቋም እንዲሁ እንዲያውቁት፣ ለሰብአዊ መብት ኮሚሽን፣ ለመሳሰሉት እንዲሁም ለሁሉም ክልሎች ብሔራዊ ክልላዊ መንግስት ማንቀሳቀስ ጉባኤዎች እና ክልላዊ መንግስት ፕሬዚደንት ጽህፈት ቤቶች ነው የምናሳውቀው። ይህንን ሁኔታ ሁሉም የሚመለከታቸው አካሉ የመንግስት አካላቶች ናቸው እርምጃ እንዲወስዱበት ነው ከነ ማስረጃው ሁሉን ነገር ገልጸ የምናስረዳው። ግን እስካሁን ግን በተሰጠን ምላሽ የለም። በእርግጥኛ ያወጣነው መግለጫ ምን ውጤት አምጥቷል የሚለው እንደገና ወደ አመልካቾቹና ብንታው ያቀረቡት አካሎች ይህንንም ክትትል እናደርጋለን። መግለጫ መውጣት ብቻ ሳይሆን እስካሁን መፍትሄ ያገኙበት አለመኖሩ አረጋግጠናል። ላሳወቅናቸው የመንግስት አካላትም እስካገኘ መስል
ጠቅላይ ሚኒስትሩ ጽህፈት ቤት ድረስ እና በተወካዮች ምክር ቤት የምታስገቧቸው ቀጥታ ምላሽ የሚሰጥበት መንገድ የለም። ከእነሱ በኩል የተሰጠ ምላሽም የለም። ከነኚህ ከፍተኛ የመንግስት መዋቅሮች
ምንም የለም። እስካሁን የሰንባ ነው ነው የለም። ቀኑና ወቅቱም ባላስታውስም እና አሁን ያለው ቦርድ ወይም አመራር አሁን ስልጣን ላይ ያለው የሰመጉ ሰብአዊ መብቶች ጉባኤ አመራር ከመመረጡ በፊት በነበረው አንድ ወቅት ላይ ግን ከፕሬዚደንቱ ጽህፈት ቤት አማካሪ የተጻፈልን ደብዳቤ የእናንተን መግለጫ አንቀበልም የሚል ደብዳቤ እንደተጻፈልን አቃል በዶኩሜንት አይቼዋለሁ።
ከዚህ ቀደም ባለ ጊዜ በሌላ ጉዳይ ላቀረባችሁት
ቆይቷል። የራሳችን የምንከታተለው የሰብአዊ መብት ኮሚሽን ስላለ የእሱ ሪፖርት እንጂ እንዳመጡ እናንተን ሪፖርት ማንቀበል መሆኑ እንድታቁና እንዳልኩልን የሚል ደብዳቤ እንደተላከ ፋይል አይቻለሁኝ። እኛ ግን ማመልከት ያለብን ለሀገሪቱ ፕሬዚደንት፣ ለሀገሪቱ ጠቅላይ ሚኒስትር፣ ለሀገሩ አመራር ነው። ሚዲያዎቹም ሆነ ሌሎች አካሎች በዋናነት የሚያገኙት ነው። ለጋሽ ድርጅቶችም የሆኑ ማንኛውም አካል ማወቅ ያለበትም መስማት ያለበትም በሁለተኛ ደረጃ ነው። ዋናነት ግን ጥሰቱ በተፈጸመበት ሀገር ላይ ላለው እኛ መንግስት ለመርዳት ነው እየሰራ ያለ ብለን ነው የምናምነው። ማሳወቅ ያለብን ለመንግስት አካል ነው። ስለዚህ ለመንግስት አሳውቀናል። አስተሳውቁ ስላሉትም አናቋርጥም፣ እናሳውቃለን።
በመንግስት በራሱም የዜጎች መብት ተጥሶ በሚገኝ ጊዜ እንዲያውቅ የክትትላችሁ ውጤት ታቀርባላችሁ? አቶ ብዙአየሁ፣ ይሄ እንግዲህ በርካታ ሰዎችን የሚመለከት ነው። 436 ቤተሰቦች ትልቅ ነው እና የአካባቢው አስተዳደሮች በጥናታችሁ ጊዜ ከሰጡት መልስ ያለፈ ሰዎቹም ሲበተኑ ህይወታቸው ቤተሰባቸውም ችግር ላይ ሲወድቅ ስለ ሰዎቹ በቅርበት ህይወታቸውንም የሚመለከት መረዳት የሚችሉበት የተሻለ እድል አላቸውና በእነሱ በኩል ምን አይነት ምላሽ ተሰጥተዋል?
ምንም ነገር ከእነሱም ያገኘነው ምላሽ የለም። እኛ መግለጫችንን ስናጠና ከአንድ አቅጣጫ ብቻ ከቤቱ አቅራቢው አካል ብቻ ሳይሆን ጉዳቱን አድርሷል ከተባለው አካልም ጭምር ነው ሄደን ቦታው ላይ የምናረጋግጠው። ማስረጃዎችንም የደረሰውንም ጉዳትም በቦታው ሄደን ነው እናየው። ስለዚህ አድርሷል የተባሉትን አካል ቅድም እንዳልኩ ሄደን ጠይቀናል። ምንድን ነው ምክንያታችሁ? የተነጠቀበት ምክንያት፣ ያስከለከላችሁበት ምክንያት ስንል በህገ ወጥ መንገድ ነው ቦታውን የያዙት ነው የሚለው። የለም፣ በህገ ወጥ አይደለም፣ ይሄ ከእናንተ ቢሮ የወጣ ነው፣ ማተሙም ደረሰኙም ይኸውና፣ ህጋዊ ማረጋገጫ ሰጥታችኋቸዋል፣ ግብር ሲከፍሉም ህጋዊ ናችሁ ብሎ ተቀብላችኋል። ስለዚህ ህገ ወጥ ናችሁ የምትሉበት ነገር ምንድን ነው የሚለውን ነገርም እንዳልኩ ለማድረግ ሞክረናል። የሰጡን መልስ ምንም እንግዲህ የሚያሳምን ነገር ሆኖ ስለተገኘን ቢያንስ ከፍተኛ የመንግስት አካል እርምጃ ይወስድበታል በሚል ነው። ያው እንዲስተካከል ነው ዋናው እኛ መግለጫ የምናወጣው። መንግስት ያላወቀውን ነገር አውቁ እንዲያስተካክሎ ለማድረግ ነው ይፋ የምናደርገው።
መልካም። አቶ ብዛየው ወንድሙ የሰብአዊ መብቶች ጉባኤ ሊቀመንበር፣ 135ኛው ልዩ መግለጫችሁን ተንተርሶ ለተነሱት ጥያቄዎች ለሰጡኝ ምላሽ ለጊዜው አመሰግናለሁ። በሌላ ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ።
አመሰግናለሁ።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው እዚህ ላይ ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም www.voanews.com እንዲሁም በእጅ ስልኮቻችሁ voa.hon.mobi ብላችሁ ብትገቡ ልታነቡን ልታደምጡን አስተያየቶቻችሁንም ልትሰጡ ትችላላችሁ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። ለዛሬ በዚሁ እንሰናበታለን። መልካም ምሽት።
This program has come to you from the Voice of America, Washington.